የቀድሞው የኢትዮጵያ የኃይል የጦር ተዋጊ ጄት አብራሪ
ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ናቸው።
ከተወለዱና ካደጉባት የአራት ኪሎ ግንፍሌ የአየር በረራ ሀሁስ ከቀሰሙባት ክራስኖዳር ሶቪየት ህብረት የአየር ኃይል ኮሌጅ
የደብረዘይቱ የኢትዮጵያ አየር ኃይል ካምፕ ድሬዳዋ፣ ጎዴ፣ አስመራ፣ ሌሎች የጦር አውድማዎች
የከሸፈው የመንግስት ግልበጣ፣ የስደት ህይወትና ለስደተኞች ደራሽ ስራ ሊቢያ፣ ሶሪያ፣ ቱርክና ሌሎችም የዓለም አካባቢዎች
ያልታለመው የህይወት መንገድ በተሰኘው መጽሐፋቸው ታሪኩም እንደ ሙዚቃ በሐሳብ መንገድ ይዞን ጭልጥ ይላል። ከሙዚቃ ሰው ጋራ ወጊያዝን ይመስላል። አድማጮች እንዳላሳሳትኩ ተስፋ አድርጋለሁ። ታዲያ አሁን የተጫወቱትን አልሞሪካ ብቻ ሳይሆን የትንፋሽ መሳሪያ ትራምፔትም ሞክረው ነበር። የሙዚቃ ፍቅሮ ወደ ኋላ ብዙ እድሜ እንደሚሄድ ይናገራል መጽሐፎ።
ትክክል ነው ልጅ አሉላ። እኔ ገና ወጣት እያለሁ የሶስተኛ ክፍል ተማሪ እያለሁ ነው አርሞኒካ መምጣት የለመድኩት። ግን እስካሁን አልመርታሴ ለራሴ ይገርመኛል። ረጅም አመታት ተጫውቻለሁ።
እርሶም ከብዙ ዘመናት በኋላም እንዲህ አሁን እንደሚጫወቱልን አልሞሪካ መጫወት ያለ መርሳቱን በደንብ ልፈትሹበት፣ እኔም ደግሞ ለቃለ ምልልሳችን መነሻ ወደ ሆነው ዋና ጉዳይ ወደ መጽሐፎ ወጎች ከመዝለቃችን አስቀድሞ እንዲህ ዘና ባለ መንፈስ ወደ ጉዳያችን እንድንገባ ሌላ አንድ ዜማ ቢመርቁልን ምን ይመስሎታል?
እሺ ልጃሉ ላይ ይሄ እንግዲህ አሁን የምጫወትልህ አርሞኒካ የለመድኩበት የብዙ ነሽ ወጣል ሙዚቃ ነው። እሺ ልሞክረው ካልተሳሳቱ።
አመሰግናለሁ አቶ ዳዊት። ይህ ነገር ጉዳያችንን ሊያስተን ምንም አልቀረው። አቶ ዳዊት እንኳን ደህና መጡ።
ይዘሩዛ እንኳን ደህና ቆዩ። በጣም አመሰግናለሁ።
ከትንፋሽ የሙዚቃ መሳሪያዎች ሌላ ሙዚቃ መሳሪያም እንደሚጫወቱ፣ ትራምፔት እንደሞካከሩ፣ በከፍተኛ 11 የኪነት ጓድ ውስጥም ጀምር አድርገው እንደነበረ፣ የእግር ኳስ ታሪክም እንዳለ አውቃለሁ። ወደ ኋላ ላይ እንመለስባቸዋለን። አሁን የመጽሐፉን ገጾች ገለጥ ገለጥ ማድረግ እንጀምር። የአየር ኃይል የሚግ 21 ተዋጊ ጄት አውሮፕላን አብራሪ ነዎት። በረራውን ጀምር ነው። ሙዚቀኛ አይደሉም እንግዳዬ፣ አድማጮች ያስተዋወቅናችሁ የቀድሞ የኢትዮጵያ የኃይል የጦር ተዋጊ ጄት አብራሪ ናቸው። መጽሐፋቸው ያልታለመው የህይወት መንገድ የሚለው ህይወትና ስራቸውን እንዲሁም ፈተናዎቻቸውን የሚመለከተው መጽሐፋቸውን መነሻ በማድረግ እንወያያለን። አቶ ዳዊት ከተወለዱባትና ካደጉባት የአራት ኪሎ ግንፍሌ የአየር በረራ እስከቀሰሙባት ክራስኖዳር ነው የሚባለው የመጀመሪያ የተጓዙበት ግዛት?
ልክ ነው። ራሽያ ፌዴሬሽን ውስጥ የሚገኝ ክራስኖዳር የሚባል ግዛት ነው።
እዛ ከመሄዶ በፊት ይጀምራል ታሪኩ፣ ብዙ ቦታም ይወስደናል። ዛሬ ያሉበት ህይወት ደግሞ ሌላ ነው። የህይወትም ከብዙ ገጾች ያሳያል። ቀደም ብዬ እንደተጠቀምኩት መጽሐፉ ነውና የውይይታችን መነሻ የመጽሐፉን የመጀመሪያ አብዛኛውን ገጾች በአየር ኃይል ውስጥ የነበረውን ህይወት ይቃኛልና እስኪ ስለ አየር ኃይል ህይወት እናውራ። የአየር ኃይል ህይወት የሚናፍቀው ይመስል።
በጣም ጥሩ ጥሩ ጥያቄ ነው። በእርግጥ የአየር ኃይል ህይወት በጣም ይናፍቃል። እያንዳንዱን የቀድሞን አየር ኃይል አባል ብጠይቅ እንደ ቤተሰብ ነው። ከመጀመሪያው ከስልጠናው ጀምሮ ተመርቀንም ስራ ላይ ስንውል ማህበራዊ ኑሮ ሁሉ ነገር በቃ ልክ አንድ የቤተሰብ አባል ነው እና የአየር ኃይል ናፍቆቱ እስካሁን ልቤ ውስጥ አለ። መቼስ አልወድፈ ግዴ የወጣ ሰው ስለሆንኩኝ እግዚአብሔር ፈቅዶ ደግሞ እድሜም ከፈቀደ ወደፊት ተመልሼ ደግሞ እዛው አየር ኃይል ውስጥ ገባ እችላለሁ። እና ወደ አየር ኃይል የገባሁት ያው መጽሐፍ ላይ እንደጠቀስኩት ሁሉ ነገር እኔ ያልታለመ የህይወት መንገድ ነው። አልሚው አይደለም። ድንገት 4 ኪሎ ማስታወቂያ አየሁኝ፣ ተመዘገብ አለፍ። የጤና ምርመራ ተደረገ፣ ተራሻ መጥሩ ቻችሞች የጤና ምርመራ ድጋሚ ተደረገ። እሱንም አለፍ እንዳልከው ቅድም ክራስናደር የሚባል ከተማ ይዘው ነው የመጀመሪያ ጊዜ እንግዲህ ከኢትዮጵያ ስወጣ ማለት ነው 20 ሆነን ሄድን። እዛ እንደገባን የብርድ ጊዜ ነበርና በጣም ትንሽ ግራ ገባን። በረዶም ለመጀመሪያ ጊዜ ያየነው ያኔ ነው። እንደ ዱቄት የመሰለ በረዶ
ለኢትዮጵያውያን አድማጮቻችን የተለመደው ሀገራችን ያለው አይነት በረዶ አይደለም። እና
አይደለም በጭራሽ። እኛ ሀገር በረዶ እኮ እንደ ድንጋይ የተነጠረ ነው። ያ ብን ብን የሚል ነው። አንደኛ ልብስም ይዘናል። ይህንን ያስረዳንም ሰው የለም። ደረስን እዛ፣ የቋንቋ ትምህርት ጀመርን። የቋንቋውን ትምህርት ለ6-7 ወር በሚሆን ወሰድን። ያን ከወሰድን በኋላ L29 የምትባል አውሮፕላን ስለ እሷ ታሪክ መባል ጀመረ። እንግዲህ ታሪክ ማለት የአውሮፕላኑ ሞተር፣ የአውሮፕላኑ መጠቀሚያ መሳሪያዎች መስመስን የመሳሰሉ ትምህርቱ መስበድን። 6 ወር ፈተናውን ጨረስን፣ መብረር ጀመርን። ካጠናቀም በኋላ ሌላ ደግሞ ተዋጊውን በረርን። አሁን ለ3 አመት
የበረራ ህይወት የሚማርክ ይመስለኛል። ቀደም ብለው የገለጹት የተዋጊ ጄት አብራሪ ነዎት። መጀመሪያ የተማሩት ቅድም ከገለጿት L29 በኋላ ተዋጊ ጄት MiG-21 ነው ያበረሩት። ሌሎች አውሮፕላኖችንም አብረዋል። የጦር ውጊያ አውሮፕላኖች ናቸው። እስኪ ስለ ጠባያቸው እናውራ። ህይወቱን የሚመለከተውን ገፋ አድርገን እንሄዳለን።
ይህም ጥሩ ጥያቄ ነው። MiG-21 አውሮፕላን ከድምፅ በሁለት እጅ የፈጠነ ነው። እና እንግዲህ ይህንን መገመት ይችላል አንድ ሰው። ከድምፅ ሁለት እጅ ሲፈጥን ማለት ከድምፅ የበለጠ ነው በጣም ነው። እና ይሄ MiG-21 የሚባለው ተዋጊው አውሮፕላን ቀድመው ካልተገኘህ ያጠፋሃል። በደንብ መሰልጠን አለብህ፣ ከሱ መቅደም አለብህ። ለምሳሌ ለማረፍ MiG-21 የሚባለው አውሮፕላን መሬት ለመንካት የሚያስፈልገው ፍጥነት 320 ኪሎ ሜትር በሰዓት ነው። መሬት ለመንካት
በዛ ፍጥነት ነው የተምዘገዘገ የሚለው።
አዎ፣ መሬት የሚነካው። ከዛ በኋላ የሚቆመው በፍሬን ብቻ አይደለም፣ ፓራሹቱም የራሱን ይዘረጋል። ፓራሹቱ ጉትቶ ነው የሚያቆመው። እና ምን ያህል ፈጣን እንደሆነ ትላለህ። በተለይ ደግሞ ችሎታ እያደገ ሲሄድ፣ የውጋ ብቃት እየጨመረ ሲሄድ ብዙ ትምህርቶች አሉ። ወደ መሬት ጥልቅ ብለህ ገብተህ እንደቀስ እንደገና ተምዘንግዝጎ መውጣት አለ። አንዳንዴ ከተራራ ስር ማምለጥ ሁሉ መቻል አለ። የሚመታው ኢላማ ከተራራ ስር ከሆነ መምታት አለብህ። ኢላማውን ግን ኢላማውን መተህ በምትወጣበት ሰዓት ተራራ ውስጥ የምትገባ ነው። ያህል ግን ጥሩ ልምድ ካለ ጥሩ ችሎታ ካለ በደንብ አድርገህ ትወጣለህ፣ ጥሩ ውጤት ታመጣለህ ማለት ነው። እኛ 20 ሆነ ሄደን 4 ብቻ ነው ተመርቀን የመጣ ነው። ይሄ እንግዲህ ትጋት ብቻ አይደለም። አሁን ከወደቁት ጓደኞች ይማል በትምህርታቸው በጣም 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 ከፍተኛ ውጤት ያላቸው ናቸው።
መልክ በያዘ ሁኔታ ወደ መጽሐፉ ገጾች እንግባ። አውሮፕላን የማብረር ብልጭታው የመጣው የ6 አመት ልጅ እያሉ ነው። በዛ እድሜ ከቤተሰብ ጋር የመብረር እድል ገጥሞት ነበረ። ሳያውቁት ያ ጊዜም ከኋለኛው ፍላጎቱ ጋር ከተያያዙ 2 ነገሮች እንዳንዱ ይጠቅሱታል መጽሐፉ ላይ። ሲንገሩን ያን አጋጣሚ አብራሪዎቹ ክፍል የመግባት እድል ሁሉ አግኝተዋል።
ኢትዮጵያ አየር መንገድ ከጂንካ ከተማ ወደ አዲስ አበባ ነበር የምንበረው ወላጆቼ ጋር ነኝ። እና እኔ ደግሞ ያኔ 6 አመት ልጅ ልጅ ነኝ። እና በቃ ከዛ ተሳፈሩ ሰዎች መሀል እንግዲህ ትንሽ መሰለኝ ካፕቴኑ ከፈቱልና ማሞ አሉ። ሄድኩኝ፣ ገባሁኝ። መሬት በጣም ርቃ ነው የምትታየው እና በጣም ያስፈራ ነበረ። እነሱ ሁሉ ነገር ፊት ለፊት ስለሚታያቸው የመሳሪያው አይነት ራሱ ብዛቱ፣ እንዳውም የዚህ የጆሮ ማዳመጫውን ጆሮ ላይ ያደረጉልኝ ጫቃታ የሚሰማኝ እስካሁን አልረሳሁትም። ይህን ሁኔታ ያኔ በዛ እድሜ የገባሁበት ሁሉ ይታየኛል። የሚታየው ነገር አለ እስካሁን
ሉአለ
ድምፁ ሁሉ አለ የዚህ የሬዲዮ ግንኙነቱ እና ምናልባት አስተዋጽኦ አድርጎ ሊሆን ይችላል ለዚያው እንደደረስኩበት ሁኔታ። ግን እንዳልኩት እኔ ህልሙም አልነበረኝም ፓይለት ሆናለሁ የሚል። ትምህርት ቤት እያለን ያው ማንኛውም ሰው ምን ትሆናለህ ወደፊት ሲባል ግማሹ ፓይለት ይላል፣ ግማሹ ኢንጂነር ይላል፣ ግማሹ እኔ ግን ብዙ ጊዜ የምለው ዶክተር ነበር የምለው። ግን ያው በአጋጣሚ ሁሉ ነገር በቃ አጋጣሚ ሆኖ
አጋጣሚዎች ተገጣጥሞ ብዙ መንገድ ይወሰደው ይመስላል። የበረራውን ትምህርትና ስልጠና ኋላም የህይወት መንገዶቹ መጽሐፉ በርዕሱ እንደሚያሳየው ያልተለመደ ህይወት መንገድ የሚለው በእርግጥም ያልተለመደ መሆኑን ያሳያል። እስኪ ወደዚያ ወደ መጀመሪያ አካባቢ ያሉ አጋጣሚዎች ጋር እንመለስ። መጽሐፉ እንደሚተርከው ማስታወቂያ ተመለከቱ፣ አየር ኃይል ሄዱ፣ የጤና ምርመራዎችን ቀደም ብሎ እንደገለጹልን አለፉ፣ ወደ ሶቪየት ህብረት ተላኩ፣ የባህልም የቋንቋም አዲስ የሆነ ነገር የበዛበት ነገር ውስጥ ነው የገቡት። እዛ በደረሳቸው ጊዜ የገጠማቸው ወጣትነት አለ፣ ልጅነት አለ፣ ምን ያህል አስቸጋሪ ነበር?
አድማጮች ውይይቱ አላበቃም፣ ቀሪውን በሌላ ፕሮግራማችን እንመለስበታለን።